ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጳጉሜ 2 2016 ዓ.ም ዝግጅታችን ጀመረ።
ነው ለልቤ የቀረበ ነው። እኔ በጣም ፓሽኔት ነኝ ሰውን መርዳት። ከጤና ዘርፍ በላይ ደግሞ ሰውን የምትረዳበት መንገድ የለምና ወደ ጤና ሙያ የገባሁት ለዛ ነው። ግን የጤና ሙያ ውስጥ ከገባሁ በኋላ ሞር ከክሊኒካል ስራዎች ይልቅ የህብረተሰብ ጤና የምንለው ወይም ፐብሊክ ሄልዝ የምንለው ላይ ራሴን አገኘሁት፣ ወይም ደግሞ እዛ ላይ ነው መስራት ያለብኝ ብዬ ወሰንኩኝ።
የሰማችኋት ዶክተር ምስክር ካሳሁን ናት። ጊቭ ሶሳይቲ ኢትዮጵያ ጊቭ በሚል መጠሪያ የሚታወቀው ግዙፍ የበጎ ፈቃደኛ ጤና ባለሙያዎች ትስስር አጋር መስራች ናት። እንግዳችን አድርገናታል። ሰላም ጤና ስጠለን አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። አሉላ ከበደ ዋና አዘጋጁ ነው። እንዲሁም ንጉሱ ታምሬ ስርጭቱን በማቀናበር አብሮን ይቆያል። ወደ በኋላ ላይ የሙዚቃ ቃና ከእንግድ ወልዴ ጋር ይኖረናል። አብራችሁን ታምሹ ዘንድ በድጋሚ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ የተሰባሰቡ የሰዓቱን ዜናዎች ተሰሙ ዘንድ ወደዛው እናልፋለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኬንያው የእሳት ቃጠሎ ሁኔታቸው ያልታወቁ ተማሪ ልጆቻቸውን ወላጆች በጭንቅ እየተጠባበቁ ነው። ኬንያ ውስጥ ከትላንት በስቲያ ሐሙስ በአንድ የመጀመሪያ ደረጃ ትምህርት ቤት 17 አዳጊ ወጣቶች በሞቱበት የእሳት አደጋ እስካሁን አድራሻቸው ያልታወቁ ተማሪ ልጆቻቸውን ወላጆች በጭንቅ እየተጠባበቁ ነው። የኬንያ ምክትል ፕሬዚደንት ሪጋቲ ጋቻጓ አደጋው በተከሰተበት ቦታ ለጋዜጠኞች በሰጡት መግለጫ እስካሁን 70 የሚደርሱ አዳጊ ወጣቶች ሁኔታ አለመታወቁን ተናግረዋል። የተማሪዎቹ ቤተሰቦች እስከ ዛሬ ቅዳሜ ድረስ የልጆቻቸውን ሁኔታ ለማወቅ በጭንቅ በመጠባበቅ ላይ ይገኛሉ ብለዋል። በቃጠሎው የቆሰሉ 14 ሕጻናት በሆስፒታል ሕክምና እየተሰጣቸው መሆኑም ተገልጿል። ፖሊስ የአንዳንዶቹን ተጎጂዎች ማንነት ለመለየት ምርመራ በማድረግ ላይ መሆኑን AFP ዘግቧል። ቃጠሎው በተነሳበት በማዕከላዊ ኬንያ ኒሪ አውራጃ እንዳራሻ አካዳሚ የማደሪያ ክፍል ውስጥ ከ150 በላይ ወንዶች ተኝተው እንደነበር ተነግሯል። የቃጠሎው መንስኤ እስካሁን በውል ባይታወቅም በቅድሚያ የወጡ ዘገባዎች በመኝታ ክፍል ውስጥ መጨናነቅና የደህንነት መርህ ጥሰቶች እንደነበሩ ጠቁመዋል። ፕሬዚደንት ዊሊያም ሩቶ የሶስት ቀናት ብሔራዊ ሀዘን አውጀው ስለ አደጋው ሙሉ ምርመራ እንደሚደረግና ተጠያቂነት እንደሚኖር ቃል ገብተዋል። 800 ህጻናት ተማሪዎችን የሚያስተናግደው ትምህርት ቤት ከናይሮቢ በስተሰሜን 170 ኪሎ ሜትሮች ላይ ይገኛል። አልጄሪያውያን ለ20 ዓመታት የገዙትን የቀድሞ ፕሬዝደንት በአመጽ ከስልጣን እንዲወርዱ ካደረጉ 5 ዓመታት በኋላ አዲስ ፕሬዝደንት ለመምረጥ ዛሬ ቅዳሜ ድምጽ እየሰጡ ነው። በዲሞክራሲ ኃይሎች ላይ የተቀሰቀሰው የሰራዊቱ ክፍል የቀድሞውን ፕሬዝደንት ከስልጣን ካስወገደ በኋላ በሚደረገው ምርጫ 3 ተፎካካሪዎች የቀረቡ ሲሆን ለሰራዊቱ ቅርበት አላቸው የተባሉት የወቅቱ ፕሬዝደንት አብዱል ማጂድ ቲቦዩን ያሸንፋሉ ተብሎ ይጠበቃል። ሁለቱ ተፎካካሪዎች ከእስላማዊ ፓርቲ አብዱላሂ ሐሰን ሸሪፍ እና ከሶሻሊስት ኃይሎች የሱፍ አውቺቼ ናቸው። ብዙ ዜጎች በምርጫው ትልቅ ለውጥ ማምጣት እንደማይቻል ሲናገሩ፣ አንዳንዶቹም ምርጫውን በመቃወም ጥርጣሬያቸውን ከወዲሁ እያሰሙ መሆኑን ተነግረዋል። የተሳትፎ መቀዛቀዝ ታይቶበታል በተባለው በዚሁ ምርጫ ትልቁ መነጋገሪያ ማን ያሸንፋል ሳይሆን ምን ያህል ሰው ወደ ምርጫው ጣቢያ ሳይሄድ ቤቱ ተቀምጧል የሚለው ነው ሲል አሶሲየትድ ፕሬስ ዘግቧል። አልጄሪያውያን በከፍተኛ የኑሮ ውድነትና በድርቅ ምክንያት በተፈጠረው የውሃ እጥረት ከፍተኛ ኢኮኖሚ ችግር ውስጥ እንደሚገኙ ዘገባው አመልክቷል። እንደ አውሮፓ አቆጣጠር በ2019 ብዙ የመራጮች ተሳትፎ ሳይታይበት በተካሄደው ምርጫ የተመረጡት ቲቦዩን የስልጣናቸውን ተገቢነት ለማሳየት በዚህኛው ምርጫ የተሳትፎ ቁጥር ከፍ እንዲል የሚፈልጉ መሆናቸውም ተገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኒውዮርክ ከተማ እስላማዊ መንግስትን በመደገፍ የጅምላ ጥቃት ለማካሄድ አቀዷል በሚል የ20 አመቱ ፓኪስታናዊ መሐመድ ሻህዘብ ካን ተከሰሰ። ጥፋተኝነቱ ከተረጋገጠ እስከ 20 አመት የሚደርስ እስራት ይጠብቀዋል ሲል ዩናይትድ ስቴትስ ፍትህ ሚኒስቴር ትላንት አርብ ባወጣው መግለጫ አመልክቷል። ካን የተከሰሰው በእስራኤል ሐማስ ጥቃት የተካሄደበት አንደኛ አመት በሚታሰብበት እንደ አውሮፓ አቆጣጠር ጥቅምት 7 ቀን በኒውዮርክ ብሩክሊን በሚገኘው የአይሁድ ማዕከል ላይ ጥቃት ለመሰንዘር አሲሯል በሚል ነው። የካናዳ ፖሊስ ተከሳሹን በቁጥጥር ስር ያዋለው ባለፈው ረቡዕ እንደ አውሮፓ አቆጣጠር መስከረም 4 በአሜሪካና ካናዳ ድንበር አቅራቢያ በኦርምስታውን ኩቤክ ሞንትሪያል ከተማ ውስጥ ነው። የዩናይትድ ስቴትስ ባለስልጣናት ካን እንደ አውሮፓ አቆጣጠር ህዳር 2022 ጀምሮ የእስላማዊ መንግስትን ፕሮፖጋንዳ ዳን በማሰራጨትና በማህበራዊ ሚዲያ ለቡድኑ ድጋፉን ሲገልጽ መቆየቱን ተናግረዋል። ካን ዩናይትድ ስቴትስ ውስጥ የሚገኙ የአይሁድ ማህበረሰብ ማዕከላትን ኢላማ ያደረገ ከእይታ ውጪ የሆነ ድብቅ የእስላማዊ መንግስት የጥቃት ሰንዛሪ ቡድን ለማቋቋም በሚስጥር ይወያይ እንደነበረ ተገልጿል። ለዚህም ተግባር የሚውሉ ልዩ ልዩ የሰለት ተተኳሽና ፈንጂዎችን የመሳሰሉ የጥቃት መሳሪያዎችን እንደሚያስፈልጉ በውይይቶቹ ማመልከቱም ተጠቅሷል። በመጨረሻም ፈረንሳይ በሺዎች የሚቆጠሩ ተቃዋሚዎች ፕሬዝዳንት ኢማኑኤል ማክሮን ወጋ ጥባቂ ሚሼል ባርኒየንን አዲሱ ጠቅላይ ሚኒስትር አድርገው መሾማቸውን በመቃወም ሰልፍ ወጡ። ተቃውሞ የተከሰቀሰው ማክሮን በሐምሌ ወር የተካሄደውን የህግ አውጪዎች ምርጫ ውጤት ተከትሎ የግራ ዘመም መሪውን ዣን ሉክ ሜሎንችን በመተው የቀኝ አክራሪ መሪ በመምረጣቸው ነው። ተቃዋሚዎቹ የምርጫው ውጤት እጅግ በከፋፈለው የፈረንሳይ ምክር ቤት የቀኝ አክራሪዎቹ የስልጣን ሽሚያ ላይ ናቸው ሲሉ ይከሳሉ። ዲሞክራሲ ስጋት ላይ ነው ያሉ ተቃዋሞች በአገር አቀፍ ደረጃ የተካሄዱ ሲሆን በፓሪስ በፕላስ ዴላ ባስቴል እና ሌሎችም እንደ ሞንታባን ባሉ ከተሞች ተካሂደዋል። ተቺዎች ማክሮን ባርኒየርን በመሾም የወሰዱት ውሳኔ ከቀድሞ የፖለቲካ ስርዓት ለመላቀቅ የገቡትን ቃል የሚቃረንና በፖለቲካ ምህዳሩ ላይ የበለጠ አለመረጋጋት ፈጥሯል ብለው ይከራከራሉ። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮቻችን፣ የቅዳሜ ምሽት ጳጉሜ 2016 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ ድረገጽ ላይ ታገኛችኋላችሁ። ዛሬ እንድትከታተሉን እየጋበዝን አሁን ወደ ምሽቱ እንግዳ ነው የምናልፈው። ዶክተር ምስክር ካሳሁን ጊቭ ሶሳይቲ ኢትዮጵያ ጊቭ በሚል መጠሪያ የሚታወቀው ግዙፍ የበጎ ፈቃደኛ ጤና ባለሙያዎች ትስስር አጋር መስራች ናት። ይህ ተቋም በሺዎች የሚቆጠሩ ኢትዮጵያውያን መሰረታዊ የጤና አገልግሎት ያገኙ ዘንድ የሚሰራ ሲሆን ለህይወት አዳኝ ስራዎቹም ክፍያ አይጠይቅም። ዶክተር ምስክር ከሰሞኑ ዋሽንግተን ዲሲ በሚገኘው ስቱዲዮአችን ጋብዘናት ተያያዥ ሀሳቦችን አጋርተናለች። ያነጋገራት ሀብታሙ ስዩም ሲሆን አስቀድሞ ወደ ሕክምና ሙያ የገባችበትን አጋጣሚ ጠይቋታል።
በሙያዬ ጠቅላላ ሐኪም ነኝ። 2020 ላይ ከቅዱስ ጳውሎስ ሚሌ ሜዲካል ኮሌጅ እንደ ጠቅላላ ሐኪም ወይም ጀነራል ፕራክቲሽነር ነው ግራጁዌት ያደረግኩት። ከዛ በኋላ ደግሞ ለሶስት አመት ያህል በተለያዩ ዘርፎች ሰራሁኝ ና ሞር ፐብሊክ ሄልዝ ጋር ሪሌትድ ከሆኑ ነገሮች ጋር ወደ ዩኤስ በመምጣት በማስተርስ ኢን ፐብሊክ ሄልዝ ነው የተማርኩት። ጆንስ ሆፕኪንስ ብሉምበርግ ስኩል ኦፍ ፐብሊክ ሄልዝ ሄልዝ ኬር ኤክስፐርት ና ወይም ፐብሊክ ሄልዝ ኤክስፐርት ና የጤና ባለሙያ ነኝ ማለት ነው። ምንድን ያነሳሳኝ የጤና ባለሙያ ለመሆን? እውነት ለመናገር ወደ ሜዲካል ስኩል ስገባ ዶክተር የመሆን ምኞት አልነበረኝም። ሌሎች ኢንትረስቶች ነበሩኝ። ነገር ግን ማንኛውም ሰዎችን የሚረዳ ዘርፍ በጣም ለእኔ እንዴት ነው ለልቤ የቀረበ ነው ወይም በጣም ፓሽኔት ነኝ ሰውን መርዳት። ከጤና ዘርፍ በላይ ደግሞ ሰውን የምትረዳበት መንገድ የለም ና ወደ ጤና ሙያ የገባሁት ለዛ ነው። ግን የጤና ሙያ ውስጥ ከገባው በኋላ ሞር ከክሊኒካል ስራዎች ይልቅ የህብረተሰብ ጤና የምንለው ወይም ፐብሊክ ሄልዝ የምንለው ላይ ራሴን አገኘሁት ወይም ደግሞ እዛ ላይ ነው መስራት ያለብኝ ብዬ ወሰንኩኝ። ከዛ ከግራጁዌት ካረኩ በኋላ ከቅዱስ ጳውሎስ የተሰማራሁባቸው ዘርፎች ሞስትሊ ሚኒስትሪ ኦፍ ሄልዝ ውስጥ ሄልዝ ኬር ሊደርሺፕ የሚባል ፕሮግራም ላይ መስራት፣ ኢትዮጵያን ሜዲካል አሶሲዬሽን ጋር የተለያዩ ስራዎች ላይ መስራት፣ ሞር ሄልዝ ሲስተሙ ስትሬንግዝን ማድረግ፣ የጤና አገልግሎት መስጠት ከጊቭ ሶሳይቲ፣ እንደዚህ አይነት ስራዎች ላይ ነው የተሰማራሁት ማለት ነው።
እንግዲህ በቅርብ ጊዜያት ውስጥ ከፍተኛ የሆነውን ጊዜሽን የምታሳልፊው ጂአይቪ በተሰኘው የአዲስ መርሃ ግብር ላይ ነው። መርሃ ግብሩ እንግዲህ በጎ ፈቃደኞችን በማስተባበር ለበርካቶች የጤና አማራጮችንና የጤና መፍትሄዎችን እየሰጠ እንደሆነ እንሰማለን። አጋር መስራች ነው። ስለመሰራት ውስጥ በጥቂቱ ንገሪ።
እሺ። So Give Society Ethiopia Give የሚለው ቃል Global Inspired Volunteers ማለት ነው። የተመሰረተው በጃንዋሪ 2021 ነው። ኢትዮጵያ ውስጥ እንደ ሎካል NGO የተመሰረተው እኔና ዶክተር ዮናታን ገብሩ የሚባል አጋሪ ኮፋውንደሮች ወይም ደግሞ አብሮ ከፋሾች የሚባል
አጋር መስራቾች
ነን። ሶ አላማችን አንድ ነው። ቮለንተሪዝምን በመጠቀም ሶሻል ኢምፓክት ማምጣት ወይም ደግሞ የምናያቸውን አካባቢያችን ያሉን ችግሮች መቅረፍ ነው። ሁለታችንም የጤና ባለሙያ ስለሆንን ደግሞ ከምንን ጀምር ብለን ስናስብ ከነጻ ሕክምና በመስጠት ብለን አሰብን። ሁለታችንም ሜዲካል ስኩል ያለን እሱም ቅዱስ ጳውሎስ ነው የተማረው። ነጻ ሕክምናዎችን እናመቻች ነበር በባቻችን እንደዚህ አይነት ነገሮች ላይ ማለት ነው። እኔም ከልጅነቴ ጀምሮ ፈንድሬዚንጎች፣ የተለያዩ ልብስ ምግብ አሰባስቦ መስጠት እንደዚህ አይነት ነገሮች ላይ አክቲቭ ነበርኩኝና ለቮለንተሪዝም ትልቅ ፍቅር ነው ያለኝ። ቢካዝ አይ አንደርስታንድ ህብረተሰባችን ውስጥ በጣም ብዙ ችግሮች አሉ። መንግስት ብቻውን ወይ መንግስታዊ ያልሆነ ተቋም ብቻውን አይቀርፈውም። ሁላችንም አብረን መስራት አለብን ብዬ ስለማስብ በዛ ምክንያት ነው ሁለታችንም ለቮለንተሪዝምም ለሜዲካል ሰርቪስም ትልቅ ፓሽን ስላለን በዛ ምክንያት የተመሰረተው። ላለፉት 3 ዓመታት ተኩል ከ2021 ጀምሮ ንጻ ህክምና ነው በማንኛነት ስንሰጥ የነበረው። በየወሩ ያሉ መርሃ ግብሮች ወይም ካምፔኖች አሉ። እነዚህ ካምፔኖች ላይ አቅም የሌላቸውን በዲሴቢሊቲ ምክንያት ሊሆን ይችላል፣ በገንዘብ ምክንያት ሊሆን ይችላል፣ በጦርነት ምክንያት ሊሆን በማንኛውም ምክንያት መታከም የማይችሉ ሰዎችን የሄድን እናክማለን ማለት ነው። ይህን የምናደርገው ደግሞ ቮለንቲር ሐኪሞችን ወይም በጎ ፈቃደኛ ሐኪሞችን በመውሰድ ነው። እስካሁን ወደ 40,000 የሚሆኑ ሰዎችን ትሪት አድርገናል። የኛ ትንሽ ለየት የሚያደርገው ከሌላው ብዬ ማስበው እነዚህ ካምፔኖቻችን ላይ ኮምፕሬንሲቭ የሆነ ወይም ደግሞ ዘርፈ ብዙ የሚባል አይነት ስራ ነው የምንሰራው። መጥተው ስክሪን ተደርገው ወይም ደግሞ ቼክ ተደርገው በቃ ይሄ በሽታ አለባችሁ ብለን አይደለም የምንልካቸው። ቢካዝ ብዙዎቹ ሰዎች እነዚህ አፍተር ኦል አቅም የላቸውም። በሽታቸውን ብትነግራቸው የትም ቦታ ሄደው መታከም አይችሉም። በምንሄድበት ጊዜ ብዙ ጊዜ የወጣቶች ማዕከል፣ ትምህርት ቤቶች ውስጥ ነው ይሄንን ስራ የምንሰራው። በቀን እስከ 100 እስከ 300 አንዳንዴም እስከ 500 ሰዎችን ጋዘር እናደርጋለን ከወረዳ ወጣቶች ማዕከል ጋር ምናምን በመሆን እንዲመረጡ እናደርጋለን። መጀመሪያ የእውነት አቅም የሌላቸው የእውነት ቢጠቀሙ ይሄ አጋጣሚ የሚረዳቸውን ሰዎች እንመርጣለን ማለት ነው። እነዛን ሰዎች እንሰበስባለን። ዌይቲንግ ኤሪያ አለን። ዌይቲንግ ኤሪያ ላይ ሄልዝ ኤዱኬሽን እንሰጣለን። ከመመርመርና ሕክምና ከመስጠት ውጭ ደግሞ ሄልዝ ኤዱኬሽን ላይ ወይም ትምህርቱ ላይም ደግሞ ፎከስ እናደርጋለን ማለት ነው። እየጠበቁ የተለያዩ ነገሮችን ይማራሉ። ለምሳሌ ኮቪድ የነበረበት ጊዜ ላይ ስለ ኮቪድ እናስተምራቸዋለን። ህጻናት ከሆኑ ስለ ተላላፊ በሽታዎች እናስተምራለን። አረጋውያን ከሆኑ ስለ ተላላፊ ያልሆኑ በሽታዎች እንደ ሃይፐርቴንሽን፣ ዲያቤቲስ እንደዚህ አይነት ነገሮች እናስተምራቸዋለን። ከዛ የሚያስፈልጋቸውን ቫይታል ሳይን ይላካሉ። ከዛ እንደ የቦታቸው ወንድ ከሆነ የወንድ ስቴሽን ጋር፣ ሴት ከሆነች ህጻን አረጋውያን ተብለው ይላካሉ ማለት ነው። ከዛ የአይን ሰርቪስ እንሰጣለን። የጥርስ ሳይኮሎጂካል ሰርቪሶች እንሰጣለን። ኦን ዘ ስፖት ላቦራቶሪ ሰርቪስ እዛ እንሰጣቸዋለን። መድኃኒት እንሰጣቸዋለን። በተለይ ደግሞ ብዙዎቹ ተላላፊ በሽታዎች ስላለባቸው ሩቲን የሚባሉ መድኃኒቶች አሉ፣ ተላላፊ በሽታዎችን ለመከላከል ዲዋርሚንግ፣ እንደዚህ አይነት ነገሮች እንሰጣለን። በጣም ጠቅለል ያለ ሄደ ልታከም ብትል ብዙ ቀን የሚወስድብህን እንዲሁም ደግሞ ብዙ ገንዘብ የሚያስወጣህን ሰርቪስ በነጻ እንሰጣቸዋለን ማለት ነው። አብዛኛውን ጊዜ መብልም እንሰጣቸዋለን። ብዙዎቹ ምግብ እጥረት አለባቸው፣ እንዲሁም ደግሞ ሙሉ ቀን ነው የሚጠብቁት ለዚህ ሰርቪስ። አንዳንዴ ስንችል ደግሞ የአልባሳትን ማሰባስበን እንሰጣለን። እዛው ፕሮግራሙ ላይ ተማሪዎች ከሆኑ የትምህርት መጽሐፎች፣ ደብተሮች እንሰጣለን። ጠቅለል ያለ ነገር በደንብ ሰርቪስ ለመስጠት
የጤናና የሰብአዊ ድጋፍን ነው አብራቸዋል ቆረንታችሁ እየተንቀሳቀሳቸው ያለ። እንደዚህ ያለ አገልግሎት መስጠት ግን የራሱ ውጣ ውረድና ፈተና ይኖረዋል ብዬ አስባለሁ። በርካታ ኢትዮጵያውያን መሰረታዊ የሚባል የጤና አገልግሎትን ለማግኘት እድሉን አያገኙም። ኢትዮጵያ ውስጥ ያሉት ደግሞ የሕክምና ባለሙያዎች የራሳቸው ስራ ጫናዎች አሏቸው። በጎ ፈቃደኞችን በማስተባበር ሂደት እንዲሁም ደግሞ እነዚህን አገልግሎት በመስጠት ሂደት ውስጥ የሚገጥሟችሁ ዋነኛ ተግዳሮቶች፣ ፈተናዎች ምንድን ናቸው?
ከመጀመሪያ ከጥሩ ነገር ልነሳ። በጎ ፈቃደኞቻችን በጣም የሚያስደስቱ ናቸው። ዩዥዋሊ እሁድ ቀን ነው የምንሰራው፣ እሁድ ቀን ስለሆነ ፍሪ የሚሆኑት። ሙሉ ቀን ከሰኞ እስከ ቅዳሜ ሰርተው መጥተው ስቲል እሁድ ቮለንቲር ለማድረግ በጣም ፈቃደኛ ናቸው። እስካሁን ከኛ ጋር ወደ 1800 የሚሆኑ ቮለንቲሮች ሰርተዋል። ከዛ 90% የሚሆነው የህክምና ባለሙያ ነው፣ ከተማሪ ጀምሮ እስከ ስፔሻሊስት ድረስ። እና ደከመኝ ወይ ፔሽንት በዛብኝ አይሉም፣ ደስ ብሏቸው ነው ሰርቭ የሚያደርጉት። ስፔሻሊ ደግሞ እነዚህ ሰዎች አቅም ስለሌላቸውና ተቸግረው ስለሚመጡ በጣም ደስተኛ ሆኖ ነው ሰርቭ የሚያደርጉ አለባቸው። ሶ ትልቁ ብለሲንጋችን ወይም ደግሞ ትልቁ አሳይታችን ወይም እኛ አለን የምንለው ነገር ቮለንቲሮቻችን ናቸው። ሶ እዛ ላይ አልተቸገርንም። ብዙ ጊዜ እንደውም ኮላውን ስናወጣ ለምን አልተቀበላችሁንም ነው የምንባለው። እና አላማችንም ቮለንቲሪዝምን ካልቸር ማድረግ ነው። ሶ እሱን ነገር ጥሩ አድርገን እየሰራንበት ነው ብዬ አስባለሁ። ወደ ቻሌንጁ ስንመጣ ብዙ ቻሌንጃችን የሪሶርስ ችግር ነው። እንደ ማንኛውም ኖን ፕሮፊት ኦርጋናይዜሽን ወይም እንደ ማንኛውም ሎ ኢንካም ካንትሪ ውስጥ እንደሚሰራ ኦርጋናይዜሽን የሪሶርስ ችግር አለ። ሶ ብዙ ኦርጋናይዜሽኖች በተለይ በደንብ ስራችንን ካሳየን በኋላ ኮንታክት ያደርጉናል። እዚህ ቦታ መጥታችሁ ብትሰሩ ብዙ የተቸገሩ ሰዎች አሉ፣ ግን በቂ መድኃኒት የለንም፣ በቂ ሞባይል ክሊኒክ የለንም፣ በቂ ላብራቶሪ ሰርቪስ የሚሰጥ የለንም። ሁልጊዜ ስንሰራ ፓርትነሮችን ፈልገን ነው እና ሁሌ ደግሞ ሪሶርስ አታገኝም፣ ሁሌ መድኃኒት የሚሰጥ ኦርጋናይዜሽን አታገኝም። እና በምንፈልገው ያህል ሪሶርስ ስለሌለን ምንፈልገው ቦታ አልደረስንም። በተለይ ደግሞ የኛ ፍላጎት ከአዲስ አበባ ውጭ መስራት ነው። አዲስ አበባ ውስጥ ሪሌቲቭሊ ብዙ ኦርጋናይዜሽኖች ስለሚሰሩ፣ ግን ሪሞት የሆኑ ኤሪያዎች ላይ መስራት እንፈልጋለን። ሶ የሪሶርስ ችግር ስላለ እሱ ትንሽ ያስቸግራል። ሌላ ሙሉ ለሙሉ ቮለንቲር ቤዝድ ነው ኦርጋናይዜሽናችን። ምንም ስታፍም የለንም። ሶ በቮለንቲር ይህንን ስትሰራ አንዳንዴ እንዴት ነው ኢንስፓየር ማድረግ ኢንሴንቲቫይዝ ማድረግ ይከብዳል። ቢካዝ አዝ አን ኦርጋናይዜሽን ብዙ ፋይናንሻሊ ትልቅ ስላልሆንን ማለት ነው። ሶ እንደምናስበው ያህል ብናቅድም የምናስብበት ላይ ላንደርስ እንችላለን። ቢካዝ እንዳልኩ ፉል ታይም ሆኖ የሚሰራው ሁላችንም የራሳችን ስራ አለን ኢንክሉዲንግ ማይሰልፍ ሁላችንም። ሶ በዛ ምክንያት ያሰብነውን ያህል አንደርስም። ሶ አይ ውድ ሴይ የሪሶርስ ቻሌንጅ አለ ብዬ አስባለሁ።
የበጎ ፈቃደኝነት ነገር ሲነሳ እዚህ የበጎ ፈቃደኝነት ስራ ትልቅ ስፍራ አለው። ለተማሪዎችም ለወጣቶችም የመጪ ዘመን የጉዞም ስንቅ ተደርጎ ይቀመጣል፣ ይመዘገብላቸዋል። በአንዳንድ ሁኔታዎችም መልሶ እንዲጠቅማቸው የሚደረግበት አሰራርም አለ። ኢትዮጵያ ውስጥ ያ ነገር ስለመኖሩ እርግጠኛ አይደለሁም። ይህም ባይኖር ግን ወጣቶች በበጎ ፈቃድ ስራዎች ውስጥ መሳተፍ ያለባቸው በተለይ በተለያየ ሙያ ውስጥ ብቁ የሆኑና የቅጥር ጊዜያቸውን የሚጠብቁም በቅጥር ውስጥ ያሉትም ሰዎች በጎ ፈቃደኝነት እንቅስቃሴዎችን ለምንድን ነው መጀመር ያለብን፣ ለምንድን ነው መቀላቀል ያለብን ብለው ቢጠይቁ መልሱ ምንድን ነው ሊሆን ይችላል?
ለዚህ ሁለት ኤግዛምፕል ሰጣለሁ። አንደኛ ለምሳሌ በእኛ ኦርጋናይዜሽን አንድ ኢንሴንቲቫይዝ ማድረግ የምናደርገው ቮለንቲሮቻችንን ሰርተፍኬት እንሰጣቸዋለን። ለማንኛውም ስራ ከሰሩ በኋላ ስፔሲፊክ አድርገን ሰርተፍኬት እንሰጣቸዋለን። ሶ እነዚህን ሰርተፍኬቶች ለውጭ ለስራ አፕላይ ቢያደርጉ ለትምህርት አፕላይ ቢያደርጉ ሊጠቀሙበት ይችላሉ። እንደምናውቀው ደግሞ ብዙ ዩኒቨርሲቲዎች ስፔሻሊ ዩኤስ ዩሮፕ ውስጥ ያሉ በጣም ቫሉ ያደርጋሉ ቮለንቲሪዝምን፣ ሊደርሺፕ ኳሊቲን እንደዚህ እንደዚህ። ስለዚህ ብዙ ቤኔፊት አለው። ኤግዛምፕል ለመስጠት ያህል ለምሳሌ ከቲማችን ውስጥ በተለይ ሲመሰረት አብረውን ከነበሩት ውስጥ ወደ 7 የሚሆኑት ሀየር ኤዱኬሽን ላይ ነው ያሉት ሁሉም። ሶ አይ ቲንክ የጊቭ ሰፖርት አለው ብለን እናስባለን። አንደኛ የተለያዩ ስኪሎችን አግኝተዋል፣ ሊደርሺፕ፣ ፕሮጀክት ማኔጅመንት፣ ከኮሚኒቲ ጋር መስራት፣ ኮሚኒኬሽን ላይ ሶስቱ ለምሳሌ ከረንትሊ ጆንስ ሆፕኪንስ ማስተርስ ኢን ፐብሊክ ሄልዛቸውን እየተማሩ ነው። አንድ ጥሩ ኤግዛምፕል ለፕሮፌሽናል ካሪየራቸው ጠቅሟቸዋል ማለት ነው። ለወጣቶች የምለው አንደኛው ፐርሰናሊ ለሌሎችም ከመጥቀም ውጭ ራሳቸውንም እየጠቀሙ ነው ቮለንቲር ሲያደርጉ። ሌላ ቦታ የማያገኙትን ስኪል እዛ ቦታ ያገኙታል ማለት ነው። ከእነሱ ከተሻሉ ሰዎች ጋር ይሰራሉ፣ ይማማራሉ፣ ሜንቶር ይደራረጋሉ። ሶ ለፕሮፌሽናል ዴቨሎፕመንት በጣም ትልቅ እንትን አለው። ሌላ ወጣቶች ለምን ቮለንቲር ያርጉ? ኮሚኒኬሽን ስኪል፣ ሊደርሺፕ፣ ሶፍት ስኪል የምንላቸው እነሱን ስኪሎች የሚያገኙት አይ ቲንክ ቮለንቲር የሚደረጉባቸው ቦታዎች ነው ብዬ አስባለሁ። እኔ ፐርሰናሊ ለምሳሌ እነዚህን ስኪሎች ያዳበርኩት ብዙ ቦታ ቮለንቲር ስለማደርግ ነው። ከልጅነት ጀምሮ እስካሁን ድረስ አመ ቮለንቲር ሶ ብዙ ያገኘኋቸው ኦፖርቹኒቲዎች ለምሳሌ ጆንስ ሆፕኪንስ ስገባ ማስተር ሴንስ ማር ኦልሞስት 100% በስኮላርሺፕ ነው። ይህን ያገኘሁበት ምክንያት ከጊቭ ጋር በምሰራው ስራ ቮለንቲር የማደርጋቸው ስራዎች ከሌሎች ሰዎች ስታንድ አውት እንዳደርግ ያደርገኛል። ኮሚኒኬሽን እንዳዳብር አድርጎኛል። ሶ ለፕሮፌሽናል ዴቨሎፕመንት ኢትስ ኢምፖርታንት። ሁለተኛ ደግሞ ኮሚኒቲ መጥቀም ትልቅ ነገር ነው። ዞሮ ለእኛው ነው አደለ? ወደፊት ልጆቻችን የልጅ ልጆቻችን እኛ ዛሬ የሰራ ነው ስራ ነው ፋውንዴሽን የሚሆናቸው። ሶ በዛም መልኩ ማሰብ አለባቸው ለእኔ ብቻ ላለ ማለት
የመንፈስ እርካታው ሳይረሳ ማለት ነው።
ያ
እንደነዚህ ያሉ ስራዎች ብቃታቸው ውጤታቸው የሚመዘነው ከተጠቃሚዎች በሚገኙ ምላሾችና አስተያየቶች ነው። እናንተም ደግሞ አገልግሎቱን በሚሰጡበት ጊዜ የምትመለከቷቸው ሰዎች የምትሰሟቸው ታሪኮች ናቸው ለእናንተ ስንቅ ይሆናችኋል ብዬ የሚጠብቀው ወይም የማስበው። ከዚህ ጋር በተያያዘ የማትረሻቸው በእናንተ አገልግሎት ስም ተጠቃሚ በመሆናቸው ህይወታቸው የቀየሩ ሰዎችን ታሪክ ወይም ምላሽ ለማግኘት ለመስማት እድል ካገኘሽ አንድ ሁለቱን ብታጫውቺ።
አንድ ማረሳው እነሆ ፍቅር ከሚባል ሌላ ሎካል ኤንጂኦ ጋር አብረን እንሰራለን እና ሰምሽቶች ላይ ነው የምንሰራው። በየሶስት ወሩ ስድስት ወሩ ይሄድን ትሪትመንት እንሰጣለን። እነሱ ስኩል ፊዲንግን ይሰራሉ። ሶ አንድ ተማሪ ስክሪን ያደርግ ነበር። ሶ ከነሱ ጋር ስንሰራ ፔዲያትሪክ ካርዲዮሎጂስት አለ። ስለዚህ በሁሉንም ተማሪዎች በኢኮ ስክሪን ያደርጋል ማለት ነው። የልብ ህመም ካለ በተዚህ የልብ ህመም በተለይ ህጻናት ላይ ተደበቀ ሊሆን ይችላል፣ ሲምፕተም ላይ ኖረው ይችላል። ሶ አንዷ ልጅ እንደዚህ ስክሪን ስትደረግ በጣም ኤክስትሪም የሆነ ወደፊት ካልታከመ በትንሽ አመታት ውስጥ ለሞት የሚዳርጋት በሽታ እንዳለባት ታወቀ። ንጹህ ሁሉ ጊዜ እንደሚደክማት ትምህርት ቤት ውስጥ ይታወቃል እና ሰነፍ ነች ወይ መማር አትፈልግም ነበር የሚባለው። ለካ ድካሙ የመጣው ካለባት በሽታ ምክንያት ነው። ሶ ከኦርጋናይዜሽኑ ጋር ከጥቁር አንበሳ ሆስፒታል ጋር ተነጋግረን ኦፕን ሃርት ሰርጀሪ እንዲደረግላት አደረግን። ሶ እቺ ልጅ በዚህ ምክንያት ህይወቷ ዳነ ማለት ነው። ላይታወቅ ይችል ነበረ። ሶ አሁን ወደ ትምህርቷ ተመልሳ በደንብ ጎብዛ እየተማረች ነው እና ይሄን እንደ አይነት ስቶሪ ሲሰማ ኢንስፓየር ያደርገናል። ምክንያቱም አንዳንዴ አታውቀውም የሰራው ስራ እውነት ቫሉ ያለው የለውም። አንዳንዴ ደግሞ ኢመርጀንሲ ኬዞች እናገኛለን። እንዴት ነው ብለድ ፕሬሸራቸው በጣም ኤክስትሪም ሆኖ የስኳር በሽተኞች የስኳራቸው በጣም መጠን አልፎ እንደዚህ እናገኛለን። በፍጥነት ወደ ኢመርጀንሲ ወስደን ትሪትመንት የሰጠናቸው ፔሸንቶች ብዙ ናቸው በየካምፔኖቻችን። እነዚህ ስቶሪዎች ምንሰራው ስራ ኢምፓክት እንዳለ ያሳዩኛል።
ማጠቃለላችን በፊት በምሰሪያቸው ስራዎች የእናንተን ስራ ለመደገፍ ለሚሹ ሰዎች፣ ምክንያቱም እዚህ በርካታ ትውልድ ኢትዮጵያውያን መሰል እንቅስቃሴዎችን ለመደገፍ ሊፈልጉ ይችላሉ። ኢትዮጵያ ውስጥም በርካታ በጎ ፈቃደኞችን ሊመጡ ስለሚችሉ ለእነሱ የምታስተላለፊው መልእክት ካለ ከእሱ ጋር ጠቅለል አድርገሽ አጋሪ።
እሺ፣ መጀመሪያ ቴንኪዩ፣ እናንተ በጣም አመሰግናለሁ ይህን ፕላትፎርም ስለሰጣችሁ። ብዙ ሰው ጋር እንደሚደርስ አውቃለሁ እና በጣም አመሰግናለሁ። ሌላ አብሮ መስራት ለሚፈልጉ እዚህ ዩኤስ ለምንጀምረው ብራንችም ኢትዮጵያ ውስጥም ላለው ኮንታክት ቢያደርጉ በጣም ደስ ይለናል። በኢንካይን ዶኔሽን፣ በፋይናንሻል ዶኔሽን፣ ኢቨን በሜንተርሺፕ ሰፖርት ማድረግ የሚችሉ ከሆነ ሶሻል ሚዲያዎቻችን ሁሉም አክቲቭ ናቸው። ኢቨን የምንሰራውን ስራ በደንብ ማየት የሚፈልጉ ከሆነ ዌል አፕዴትድ ነው። ጂአይቪ ሶሳይቲ ኢትዮጵያ ብለው ሊንክድን፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ሁሉም ላይ ቢፈልጉን ያገኙናል። ሞር ደግሞ ሰፖርት ለማድረግ ማውራት የሚፈልጉ ሰዎች ካሉ እኔም ፐርሰናሊ ሊንክድን ላይ ሊያወሩኝ ይችላሉ። ምስክር ካሳሁን MISKER ካሳሁን የሚለውን KASSHUN እዛ ላይ ቢያወሩኝ በደንብ ዳይሬክት አደርጋቸዋለሁ። ኤንድ እስካሁን ለረዱን ኦርጋናይዜሽኖች፣ ፓርትነሮቻችን በጣም ማመስገን እፈልጋለሁ። ኤቭሪቲንግ ዳት ዊቭ ደን በፓርትነርሽፕ እና በኮላቦሬሽን ነው እና አምነውብን ምንም እንኳን ያንግ ኦርጋናይዜሽን ብንሆን አብረው ለሰሩ ሰዎች አመሰግናለሁ። ኤንድ ያ አብረን እንስራ። ኢፍ ዩ ሃቭ ኤኒ አይዲያዝ ኦር ሪሶርስስ ሪች አውት ቱ አስ ነው የምለው። ቴንክ ዩ። አንተንም በድጋሚ
በጣም አመሰግናለሁ። ዶክተር ምስክር ካሳሁን ጂአይቪ ሶሳይቲ የተሰኘ ተቋም አጋር መስራች ነሽ። በጤና ጋር በተገናኘ ለበርካታ ኢትዮጵያውያን አገልግሎት እየሰጠ ያለ ተቋም ነው። ዛሬ መጀመራችን ሊሆን ይችላል። ተያያዥ ሀሳቦችና ውይይቶች በቀጣይ ጊዜያት ይቀጥላሉ። ለአሁኑ በጣም አመሰግናለሁ በአድማጮችና በተመልካቾች ስም።
እኔም በጣም አመሰግናለሁ። ቴንክ ዩ።
አሁን ደግሞ የምናልፈው ወደ ሳይንስና ቴክኖሎጂ ነው። የተራዘመው የጠፈር ጉዞ ለአንድ ሳምንት ቆይታ ወደ ህዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ ሲል እንግድ ወልዴ ጠይቋል። የዘጠኝ ቀናት ያክል ቆይታ ለማድረግ ቦይንግ ስታር ላይነር በተሰኘችው መንኮራኩር ግንቦት 29 2016 ዓ.ም ወደ ህዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞር እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራኩሯ እክል ስለገጠማት ቢያንስ ለስምንት ወራት ለመቆየት እንደሚገደዱ ታውቋል። ባለሙያዎቹ በዓለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት ችግርና ባለሙያዎቹ በተራዘመ ቆይታቸው የሚያከናውኑት ተግባራቶች ምንድን ናቸው ሲል እንግዲ ወልዴ ሂውስተን በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ጥላይ ታደሰን አነጋግሮ ተከታዩን አጠናቅሯል።
5 4 3 2 1 ignition and lift off of Starliner.
ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ ግንቦት 29 ቀን 2016 ዓ.ም ቦይንግ ስታር ላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ውጥናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታር ላይነር መንግስታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጥቁ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታር ላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሰረት ወደ ምድር መመለስ የማትችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ጠፈርተኞችም ምድሪቱን ከለቀቁ ከረምረም ካሉና በዓለም አቀፉ የህዋ ጣቢያ የነበሩ ሌሎች ጠፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገደዋል። ለመሆኑ መንኮራኩሯ የገጠማት እክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላዬ ታደሰ።
እዚህ ጋር አንድ ነገር ቀድሜ ልንገር፣ እንደው ለአድማጮች መግለጽ የምፈልገው ስታርላይነር ለእኔ እንደ ከድራገን ከስፔስክስ ድራገን የሚለይም አይደለም። እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊውቸር ምን መሰለህ፣ በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ ከኢንተሪ በኋላ ወደ ምድር ሲመጡ አብዛኛዎቹ ካፕሱሎቻችን ቬክሎቻችን ኦራዮንንም ጨምር ውሃ ላይ ነው የሚወድቁት። ይሄ የተለመደ ነው። በአፖሎም ዘመን የነበሩት የአፖሎ ሚሽንም ውሃ ላይ ነው አብዛኛው የሚወድቁት እና ይሄኛው ግን ምድር ላይ ነው የሚወድቀው። ካፕሱሉ ሲመጣ በፓራሹቱን ከከፈተ በኋላ ኒው ሜክሲኮ ነው በረሃ ውስጥ የሚወድቀው እና ይሄንን ፊቸር ያለው እሱ ብቻ ነው እስካሁን። እንግዲህ ምንድን ነው የገጠመው? ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ። እንግዲህ ትረስት ማለት ትናንሽ ሞተሮች አሉ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ። ለምሳሌ ሶስት አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው፣ ወይም አቅጣጫ ማስቀየሪያ። እነኚህ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነኚህ ተቀጣጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረዳዋል ይህንን ካፕሱሉን። እንግዲህ ከሶስቱ ትልልቆቹ ኦርቢታል ሂውጅ ኦርቢታል ትላልቅ ኦርቢታል ማኑቨሮች ወይም ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹ ደግሞ በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ እንትኖች ናቸው። እነሱ ደግሞ ለምሳሌ ሪኢንትሪ ጊዜ ወደ ምድር በሚመለስበት ሰዓት ከኦርቢት ራሱ ሲወጣ ዲኦርቢት ራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገዋል። እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት ወደፊት ሲተኩሱ አየር እንትን ሲያወጡ መቀጣጠል ሲጀምር ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኩሮ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጂን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩሮ አፍንጫውን በትክክል ወይም ደግሞ ፊቱን ፖይንት ያቸውን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አያደርግም። ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ይህንን ደክ ሊያደርጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን መግቢያውን መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል አይመራውም፣
አልቻለም።
ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንኳ እንግዲህ ተመልከት እንኳን የህዋ በረራ በጣም አስቸጋሪ ነገር ነው። እንኳን ቴስት ወይም ደግሞ የሙከራ ሆኖ ቀርቶ በሪል ጊዜም በጣም አስፈሪ ነው።
ናሳ ለተያያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው ስፔስ ኤክስ ለተሰኘው የባለ ሀብቱ ኢላን መስክ ኩባንያ ከአስር ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4.2 ቢሊዮን ዶላር ሲመደብለት ስፔስ ኤክስ ደግሞ 2.6 ቢሊዮን ዶላር ተመድቦለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1.5 ቢሊዮን ዶላር በላይ ቀድሞ ከተያዘው በጀቱ ያለፈ ወጪ ለማውጣት ተገዷል። ያም ሆኖ ወደ ህዋ ለመምጠቅ በሚደረጉት ጥረቶች ተደጋጋሚ የአስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ ስፔስኤክስ አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በስፔስኤክስ ሮኬት ላይ የደረሰው የእሳት አደጋ ግን የፌዴራል አቪዬሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን 9 የተሰኘችው ሮኬት በተደጋጋሚ ጥቅም ላይ የዋለች ነበረች። ያም ሆኖ ስፔስኤክስ በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሻል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝቷል። በሌላ በኩል በቅርቡ በቦይንግ ስታር ላይነር መንኮራኩር ወደ ጠፈር ካቀኑትና በተያያዘው ምቅድ መሰረት በሄዱት መንኮራኩሩ መመለስ ያልቻሉት ጠፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በስፔስኤክስ መንኮራኩር አማካኝነት ማከናወን ሲሆን፣ ያ ደግሞ እስከ መጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በዓለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችም አቅርቦቶች እጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላይ፣
እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይት ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ ዓመትም በረራም ቆይታም ሊኖር እንደሚችል ብሪፍ ይደረጋሉ። ይሄ ግዴታ ነው። ምክንያቱም ምንጊዜም እንግዲህ ሪስክ አሴስመንት አለ። እንግዲህ የአሜሪካ መንግስት፣ እኔ ደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሴስመንት የሚባል ነገር አለው። እያንዳንዱ ዊንዶው እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል፣ ምን እነኛ ቢመጡ በዛኛው ኤኬስ
ሁልጊዜም ለችግሮች ዝግጁ
ነው በሁሉም አቅጣጫ። እና አሁን እነኚህ ሰዎች እዛ መኖ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ጠፈርተኛው በቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል
ብዙ የሚያግዟቸው ስራዎች ይኖራሉ
እንትንም ኢቪኤም ይኖራቸዋል። ኤክስትራ ቬኩላር አክቲቪቲስ ከቬክሉ ከንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጭ ሜንተናንስ ይሰራሉ። ብዙ ሜንተናንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ፣ ኤክስፐሪመንቶቹም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የህዋ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የእንትን አጋጥሞት አያውቅም፣ ሰፕላይ አጋጥሞት። ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ ዓመታት ካርጎ ይመላለሳል። እነኚህ ካርጎ ሰዎች የሌላቸው ናቸው፣ ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎዎች አሉን። ስፔስ ኤክስ በለው እንደገናም የራሻው ሱዝ አለ፣ እነኝም ያመላልሳሉ። እና በየሶስት ወሩ ነው ሰፕላይ የሚላቀው። ስለዚህ የሰፕላይ ችግር እንደውም ይሹ አይደለም በአሁን ሰዓት።
ስለዚህ የምግብ እጥረቱ ሌላው ችግር ምናምን የሚለው ይሄን አሁን እርስዎ ያሉትን መረጃ ካለማወቅ ይመስለኛል። አሁን እንግዲህ ሌላው እንዴት ይመለሳሉ የሚለው ነው። በእርግጥ ይህን ብዙ ነገር ተጽፎበታል፣ እናንተ ብዙ የምታውቁት ነገር። ስፔስ ኤክስ ሁለት ቀንሷል ሊልክ ካሰበው ይመስላል፣ በነዛ ቦታ ለመተው። እስቲ ያን እንዴት ይመለሳሉ የሚለውን ነገር ደግሞ እስቲ
እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረ እኛ ጋር የናሳው አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱም ዋና ዓላማ ምንድን ነው፣ ምን አይነት ሜጀሮችን እንውሰድ ወይም ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበረ። እና እንግዲህ ሀይ ኦፊሻልስ ነበሩ ስብሰባ ላይ። እና ምንድን ነው የተወሰነው? ስፔስ ኤክስ ወደ ምድር እንዲመልሳቸው፣ ያኛው ደግሞ የስታር ላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር 5 ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪመለስ ድረስ ብዙ ዳታዎችን አሁንም ናሳም ይሁን ቦይንግ ዳታዎችን ከዛ ከስታርላይነሩ እየሰበሰቡ ነው። ምድርም እስኪደርስ ድረስ እንደገና ደግሞ ሪኢንትሪውም ምን አይነት ችግር ሊፈጥርበት እንደሚችል
ባዶውን ማለት ነው የሚመለስ
ባዶውን። አዎ፣ ቬክሉ እንግዲህ ብዙ ሚሊዮን ብር ዶላሮች የወጡበት ነው። እንግዲህ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው። ምንድን ነው አሁን የተወሰነው? በቃ እንግዲህ ስፔስ ኤክስ ክሩ ድራገን ሚሽን አለ። ያ ሚሽን ፌብሩዋሪ ላይ ነው እንግዲህ የሚሆነው እና አራት ሰዎችን ነበር ኖርማሊ ይዘው የሚሄደው እና ከአራቱ ሁለቱም ሲት ባዶ ትቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ግምት ምክንያቱም ሁለቱ ካምፓኒዎች መካከል በጣም
ፍክክር
ክስም የተደራረጉበት ጊዜ አለ።
ከዚህ ቀደም ቦይንግ ስታርላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ህዋ መምጠቅ የቻለችው። ቦይንግ በጠፈር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ህይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላየን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ህይወታቸውን ማጣታቸው አይዘነጋም። ባለፈው ታህሳስ መጨረሻ ላይ አንድ ንብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ስራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞር እና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ስራ ፈትተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተወጣጡትን ባለሙያዎች የምርምር ስራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ስራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማህበራዊ ጉዳይ ጋር የተገናኘውን ህይወታቸውን ማስተጓጎሉ ይሆናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
ከአሜሪካ ድምፅ ዋሽንግተን ዲሲ የአመቱ የመጨረሻዋ ቀዳሚ መሰናዷችን ነው በመከታተል ላይ የምትገኙት። በአግሜ 2016 ዓ.ም ከዚህ በመቀጠል እስከ ፍጻሜ ድረስ ያለውን የአየር ሰዓት እንግዲህ ወልዴ ከሙዚቃ ቃና ጋር ይጠብቃችኋል።
ጤና ስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲህ ወልዴ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባ ወይ ስፍስፍ አልኩኝ ባንቺ ሰውነቴም ካደኝ በልብ ያለ ነገር በሰው አፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫዬ ነው። ዳዊት ጽጌ ይቀጥላል።
እትቱ በረደኝ እትቱ በቀን በፀሐይ
Sorry.
ዳዊት ጽጌና መስግነን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንሄዳለን። ፒያኖ ማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ተለቆ ወደ ካሊፎርኒያ ይሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜ ተሳልፏል። ኒስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖ ማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ።
Get out of this place. Oh, love. novelist who never had time for a wife. And he's talking with David, who's still in the Navy and probably will be for life.
በሙዚቃው የሚተከሱት ገጸ ባህሪያት በወቅቱ ቢል በሰራበት ቡና ቤት በሚወጡ ደንበኞችና ሰራተኞች እውነተኛ ታሪክ ላይ የተመሰረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ የሚሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የምቆየው እንግዲህ ወሌ ነኝ።
Birds flying high, you know how I feel. Sun in the sky, you know how I feel.
በቅድሚያ ጋያና እንግሊዛዊው ሳይ ግራንት ተጫወተው፣ ከዛም እነ ኒና ሲሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምገብዛችሁ ካናዳዊው ማይክል ቡብሌ ተጫወተው ነው። Feeling good.
It's a new life for me. And I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on a tree, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleep in peace when day is done, that's what I mean. And this old world is a new world and a bold world for me. of the fine. You know how I feel. Oh, freedom is mine. And I know how I feel. It's a new dawn. It's a new day. It's a new life. It's a new dawn. It's a new day.
Feeling good እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ህይወት እናም ጥሩ ስሜት አለኝ ያለ ነበር። ካናዳዊ ማይክል ቡብሌ በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል።
ከንቅልፊ ከስክሰ
አልወድም የማኪ ኬቪ ድንቅ ስራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብራኑ። እንኳን ላካፍልህ ለኔም አልበቃኝ።
ከንቅልፊ ከስክሰ
and I love you.
ማጊ ኬቢ ነበረች አድማጮች። ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይክለፍ ዣን ታጅባ ያቀነቀነችው ለሚጋብዛችሁ
For Humpty Hump, we lead a whole club dizzy. Yeah. Why the CIA wanna watch the Colombians and Haitians? I ain't guilty, it's a musical transaction. Oh. Bobo, Zobo, no more do we snatch rope. Refugees run the seas cause we on our own boat. Oh.
I'm on tonight, my hips don't lie, and I'm starting to feel you, boy. Come on, let's go, real slow.
Hips Don't Lie, Shakira na Wyclef Jean nabaru. Groom dance me miyasayubat muzikano.
አድማጮቻችን በሙዚቃ ቃና መሰናዶ ዘና እንዳላችሁ ተስፋ እናደርጋለን። ለሁላችሁ መልካም አዲስ አመት መልካም ሰንበትን እየተመኘን እዚህ እንሰናበታለን። ኤደን ገረመው መሰናዶውን በመምራት አሉላ ከበደ በዋና አዘጋጅነት ንጉሱ ታምሬ መርሃ ግብሩን በማቀናበር ተመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ቆይተናል። ሰላም ጤና ይስጥልኝ። ደህና ደሩ።